ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 8 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? የምናስተናግዳችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
ጠቅላይ ሚኒስትር አብይ አህመድ የቡራዩ ተፈናቃዮችን ዛሬ ጎብኝተዋል።
ወንድሞቻችን ጋር በማሰብ ህጻናትን ለማስቸገር ተሳክቶላቸዋል። ኢትዮጵያ እንዳይረጠን ግን መቼም አይሳካላቸው ነው መቼም አይሳካላቸው። የቤተሰብን ደም ጠጡት፣ የወንድም ደም መጠጣት የሚያረካቸው ከሆነ ጠጡት። ኢትዮጵያን ማፍረስ ግን ህልም ነው።
የተከበራችሁ አድማጮች፣ ለድምፁ ጥራት ይቅርታ እንጠይቃለን። ተፈናቃዮቹ ዛሬ ለተጎጂዎቹ ባደረጉት ንግግር የተጀመረውን ለውጥ ለማደናቀፍ ለጊዜው ሰዎችን መጉዳት ይቻል ይሆናል፣ ኢትዮጵያን ማፍረስ ግን መቼም የሚሳካ አይደለም ብለዋል። ሌላም መልእክት አላቸው። በአብይ ርዕስ ዘገባውን ይዘናል። ለአርዕስተ ዜናው አዲሱ
ሰሞኑን ለተፈጠሩ ወንጀሎች ተካፋይ ወይም እጃቸው ያለበት ማናቸውም ቢሆኑ ከሕግ ተጠያቂነት አያመልጡም ሲል ብሔራዊ ደህንነት መስሪያ ቤት መግለጫ አውጥቷል። ኢትዮጵያና ኤርትራ ባደረጉት ስምምነት ኤርትራ ለሰብአዊ መብት ከበሬታ ፋና ወጊ የሆነ ሁኔታ ተፈጥሮላታል አሉ። የኢትዮጵያ ፖሊስ 5 ሰዎች የተገደሉበትን ሰልፍ ለመበተን የተጠቀመበት መንገድ ትክክል አይደለምና ባለሥልጣናት ሁኔታውን ያጣሩ ይላል አምነስቲ ኢንተርናሽናል።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሰሞኑን በተፈጠሩ ግጭቶች የታዩ የወንጀል አድራጎቶችን በማቀነባበር ደረጃም ሆነ ለተቀነባበሩ ወንጀሎች መሳሪያ ሆኖ የተገኘ በማንኛውም ደረጃ ወንጀል ላይ የተሳተፈ አካል ከሕግ ሊያመልጥ አይችልም፣ ያለ ምንም ቅድመ ሁኔታ በሕግ ተጠያቂ ይሆናል ሲል ብሔራዊ የደህንነት ምክር ቤት ዛሬ መግለጫ አውጥቷል። በማወቅም ይሁን ባለማወቅ ልዩነትን በሚያሰፉና ብጥብጥን በሚፈጥሩ እንቅስቃሴዎች ላይ ተሳትፎ የሚያደርጉ አክቲቪስቶችና የፖለቲካ ፓርቲዎች እጃችሁን መሰብሰብ ይኖርባችኋል ብሏል መግለጫው። ባለፉት 5 ወራት የዲሞክራሲ ምህዳርን ለማስፋት በርካታ ሥራዎች መከናወናቸውንና ተስፋ ሰጪ ውጤቶች መገኘታቸውን የገለጸው ይኸው መግለጫ በዚህም መላው ሕዝባችን ከመቼውም ጊዜ በላይ በሀገሩ ተስፋ እንዲሰንቅና በሀገሩ መጻኢ ዕድል ላይ የራሱን አስተዋጽኦ ለማበርከት እንዲነሳሳ አድርጓል ሲል አስታውሷል። የዲሞክራሲ ሥርዓት ግንባታ ከሕግ የበላይነት ውጭ የሚታሰብ አለመሆኑን መገንዘብ እንደሚያስፈልግ የጠቆመው ይኸው ብሔራዊ የደህንነት ምክር ቤቱ መግለጫ በለውጥ ውስጥ እንደመሆናችን መጠን መንግሥት ችግሮችን በኃይል ለመፍታት ከመሞከር ይልቅ ሆደ ሰፊነትን ቢያሳይም ይህንን እንደ አቅመ ቢስነት የተመለከቱ የጥፋት ኃይሎች የወጣቱን ስሜት በማነሳሳት የሚፈጽሟቸው ወንጀሎች ከጊዜ ወደ ጊዜ እየተባባሱና እየተበራከቱ መጥተዋል ብሏል። የመግለጫውን ሙሉ ቃል ከዜናው ቀጥሎ በአብይ ርዕስ በንባብ እናሰማችኋለን።
የኢትዮጵያ ፖሊስ አዲስ አበባ ውስጥ የተካሄደና 5 ሰዎች የተገደሉበትን ሰላማዊ ሰልፍ ለመበተን የተጠቀመበት መንገድ ጥብቅ ክትትል እንዲደረግበትና እንዲጣራ አምነስቲ ኢንተርናሽናል የኢትዮጵያን ባለሥልጣናት ጠየቀ። 5ቱ ሰላማዊ ሰልፈኞች የተገደሉት በሳምንቱ ማብቂያ ላይ 58 ሰዎች የሞቱበትን ግጭት ተከትሎ በተካሄደ እንቅስቃሴ መሆኑም ታውቋል። ሰላማዊ ሰልፈኞቹ ለብዙዎች ሞትና መቁሰል ምክንያት የሆኑትን ግጭቶች ለማቆም መንግሥት ተገቢ እርምጃ አልወሰደም በማለት ነው አደባባይ የወጡት። ግጭቶቹ የተቀሰቀሱት የኢትዮጵያ መንግሥት ያስተላለፈውን በሰላማዊ መንገድ የመታገል ጥሪ ተከትለው እንደ ኦነግ የመሳሰሉ ቡድኖች አገር መግባታቸውን ተከትሎ እንደሆነም ታውቋል። በሰላማዊ ሰልፈኞች ላይ ገዳይ የሆነ ኃይል ለመጠቀም ምንም ምክንያት አይኖርም ያሉት የአምነስቲ ምስራቅ አፍሪካ ዲሬክተር ዣን ኒያኒውኪ ለእነዚህ ግድያዎች ተጠያቂ የሆኑትን ወገኖች ለፍርድ ለማቅረብ የኢትዮጵያ መንግሥት ባለሥልጣናት አስፈላጊውን ምርመራ ማድረግ ይኖርባቸዋል ብለዋል። ባለሥልጣናቱ የሕዝብን የቅሬታ ጥያቄዎች በወቅቱ ያለመለሱበትንና እንደገናም ሰላማዊ ሰልፈኞች ተኩስ ተከፍቶባቸው መሞታቸው የዚህ ምክንያት መገለጥ ይኖርበታል ሲሉም የአምነስቲው ዲሬክተር ጠይቀዋል። የኢትዮጵያ ፖሊስ ኮሚሽነር ዘይኑ ጀማል ትናንት ለአሜሪካ ድምፅ በሰጡት ቃል ከፖሊስ ላይ ጠመንጃ ለመንጠቅ በመሞከራቸው ነው ግድያው የተፈጸመው ማለታቸው ይታወሳል።
በኢትዮጵያና በኤርትራ መካከል የተደረሰው የሰላም ስምምነት በኤርትራ ሰብአዊ መብቶች እንዲከበሩ ፋና ወጊ እንደሚሆን የተባበሩት መንግስታት ድርጅት አስታወቀ። የኢትዮጵያና የኤርትራ መሪዎች ቀደም ሲል የሰላም ስምምነት መፈራረማቸውን ያስታወሱት በኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች አያያዝ ልዩ መልእክተኛ ሼላ ኪተሩት ሁለቱም ለስምምነቱ ተግባራዊነት ያላቸውን ቁርጠኝነት በተለያዩ ወቅቶች እንዳረጋገጡ አመልክተዋል። በኤርትራው ፕሬዚደንት ላይ ግልጽ ደብዳቤ የጻፉ 11 ከፍተኛ የመንግስት ባለስልጣናት እንዲሁም 10 የነጻው ፕሬስ አባላት መታሰር በሀገሪቱ ውስጥ አለ ያሉትን የመብቶች ረገጣ የሚገልጹ መሆናቸውን መልእክተኛዋ አመልክተው ከዚሁ የመብቶች ረገጣ ጋር በተያያዘም ከቀድሞ የገንዘብ ሚኒስትር የተላከላቸውን ሪፖርት ማግኘታቸውንም ጠቅሰዋል። ሚስኬተሩት
አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። የደቡብ ሱዳን በሴቶች ላይ በስፋት ለሚደርሰው ወሲባዊ ጥቃትና ድፍረት የሀገሪቱ መንግስት የመፍትሄ እርምጃ አልወሰደም ሲሉ የተባበሩት መንግስታት ድርጅት መርማሪዎች ወነጀሉ። የደቡብ ሱዳን የሰብአዊ መብቶች ኮሚሽን ደቡብ ሱዳን ውስጥ በተጠቀሱት ወንጀሎች ምርመራ የተካሄደባቸውም ይሁን ለፍርድ የቀረቡ እጅግ ጥቂቶች ናቸው ብሏል። ሊሳ ሽላይን ለቪኦኤ ከጄኔቭ ያጠናቀረችው ዘገባ እንዳመለከተው ኮሚሽኑ የክትትሉን ውጤት የያዘ ሪፖርት ለመንግስታቱ ድርጅት የሰብአዊ መብት ኮሚሽን አቅርቧል። ቆንጅታዬ ዝርዝሩን አላት።
ሶስቱ የኮሚሽኑ አባላት ደቡብ ሱዳንን ጎብኝተው በቅርቡ ተመልሰዋል። በጉብኝታቸውም ወቅት በዘፈቀደ ስለተፈጸሙ ግድያዎችና ዘግናኝ ወሲባዊ ጥቃቶች ከብዙዎች እንደተነገራቸው ገልጸዋል። የኮሚሽኑ ሊቀመንበር ያስሚን ሱካ ሲናገሩ የይ ወረዳ ውስጥ ሴቶች በመንግስቱ ወታደሮች ተጠልፈው እንደተወሰዱና እንደተደፈሩ ተነግሮናል። ተደፍረው የጸነሱ ሴቶችም በማህበረሰባችን እንገለላለን በሚል ፍራቻ የሚወልዱትን ህፃን ጥለው የሄዱም እንዳሉ ሰምተናል ብለዋል።
Women in South Sudan have been treated by government soldiers and armed actors to the conflict.
ደቡብ ሱዳን ውስጥ የመንግስቱ ወታደሮች፣ የአካባቢ ሚሊሻዎችና ሌሎችም ታጣቂዎች ሴቶችን የውጊያ ድል ውጤታቸው አድርገው ይመለከቷቸዋል። በተቀናቃኝ ጎሳ ቡድኖች መካከል በሚነሱ ግጭቶችም ሴቶቹ ለወሲባዊ ጥቃት ይጋለጣሉ።
ባለፈው የአውሮፓውያን ዓመት በዓለም አቀፍ የሴቶች ተቋምና ኢንተርናሽናል ሬስኪው ኮሚቴ በተባለው ዓለም አቀፍ የሰብአዊ ረድኤት ድርጅት የተከናወነ ጥናት ከደቡብ ሱዳን ሴቶችና ልጃገረዶች ውስጥ 2/3 በሕይወት ዘመናቸው ቢያንስ አንድ ጊዜ ወሲባዊ ጥቃት እየተፈጸመባቸው እንደሆኑ ደርሶበታል። የደቡብ ሱዳን ሴቶችና ልጃገረዶች የሚፈጸምባቸው መጠነ ሰፊ ጥቃት ከእንግዲህ ችላ ሊባል አይገባም። ፍትህም ካሳም ሊሰጣቸው ይገባል። ሕክምናና የምክር አገልግሎትም ማግኘት አለባቸው ብለዋል ኮሚሽነሯ። ተጠያቂነትና ፍትህ በሌለበት ደቡብ ሱዳን ዘለቄታ ያለው ሰላም ልታገኝ አትችልም ሲሉም አስጠንቅቀዋል። የደቡብ ሱዳን የፍትህና የማህበራዊ ጉዳዮች ሚኒስትር ፖሊኖ ዎናዊላ መንግስታችን የሰብአዊ መብት ጥሰቶችን አይደግፍም፣ በዚህ ረገድ መሻሻሎችን አስመዝግበናል ሲሉ ይከራከራሉ።
የአውሮፓ ህብረት ሀገሮች መሪዎች በስደተኞች ጉዳይ ላይ በኦስትሪያዊቱ ከተማ ሳልዝበርግ ነገ ሊያደርጉት ያቀዱትን ጉባኤ በአባል ሀገሮቹ መካከል የተፈጠረው ጥልቅ መከፋፈል ሊያደናቅፈው እንደሚችል ተሰግቷል። የአውሮፓ ህብረት ጠቅላይ ቢሮ ፍላጎት የድንበር ጠባቂዎቹ ወደ ሌሎቹ ሀገሮች ዘልቀው በመግባት እንዲመደቡ ሲሆን፣ እንደ ሃንጋሪ ያሉ አባል ሀገሮች ፍላጎት ግን የራሳቸውን ድንበር በራሳቸው ወታደሮች ማስጠበቅ ነው። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
ስልሳ የሚሆኑ የተሳፈሩበት አየር የሚሞላ ጀልባ እየተነፈሰ በመሆኑ ቀስ በቀስ እየሰጠሙ ነው። የስፔን ነፍስ አድን ጓዶች ወደ ጀልባው ሲቃረቡም ፍልሰተኞቹ በመጮህ መዋኘት እንደማይችሉ እየተናገሩ ነበር። መጨረሻ ላይ ግን ለአደጋ የተጋለጡት ተሳፋሪዎች በሙሉ ሊተርፉ ችለዋል። የተባበሩት መንግሥታት ድርጅት እንደሚለው በያዝነው የአውሮፓውያኑ ዓመት 2018 ብቻ 38,000 የሚጠጉ ስደተኞች ስፔን ደርሰዋል። የአውሮፓ መሪዎች በነገው ዕለት ሳልዝበርግ ከተማ ተገናኝተው በዚህ ጉዳይ ላይ ከመምከራቸው በፊት ያስተናጋጇ የኦስትሪያ ቻንስለር ሴባስቲያን ኩርዝ የአውሮፓ ህብረት የድንበር ኮሚሽን የድንበር ተሻጋሪ ጥበቃ ሚናውን እንዲያጠናክር ጥሪ አስተላልፈዋል።
To secure our external borders, the frontline countries of the European Union need our
ውጫዊውን ድንበሮቻችንን ለማስጠበቅ ህብረቱ በቅድሚያ ስደተኞቹ የሚደርሱባቸው ሀገሮች የእኛን ድጋፍ ይሻሉ። የእኛን መተባበር ይፈልጋሉ። በሌላ በኩል ግን እነርሱም የአውሮፓ ህብረት የሚሰጣቸውን እርዳታና ድጋፍ መቀበል ይኖርባቸዋል።
ኢጣሊያና ሃንጋሪ ግን ቀድሞውንም ለፍልሰተኞቹ ቀውስ የአውሮፓ ህብረትን ስለሚከሱ የአውስትሪያውን ቻንስለር መልእክት የተቀበሉ አይመስልም። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦብረን እንዲያውም ትላንት በግልጽ ተቃውሟቸውን አሰምተዋል። በድንበር ጥበቃው በኩል እኛ በብራስልስ ካለ ማንኛውም ዘብ ወይም ከዓለም አቀፍ ድርጅት እንሻላለን። ስለዚህ የራሳችንን ድንበር የመጠበቅ መብታችንን ለሌላ አሳልፈን አንሰጥም ብለዋል። በአውሮፓ የፖለቲካ ህብረቱ እየተጠናከረ ቢመጣም በፍልሰተኞች ጉዳይ ግን ክፍፍሉ እያደገ ነው።
ለሰዓቱ ያለን ዜናም በዚሁ አበቃ።
ዜና በርከት ያለ ነው ያዘጋጀ ነው። ለዜናው የተያዘው ክፍለ ጊዜ አበቃ።
ማት የተረፈን ዜና አለሽ?
ጊዜ ባገኘን ጊዜ እንመለስባቸዋለን። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ መስከረም 8 2011 ዓ.ም ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። አዲሱ 2011 ዓ.ም ተገለፈለት።
የአረቢያ ልሳነ ምድር፣ የአፍሪካ ቀንድና የኢትዮጵያ ቦታ።
ኢትዮጵያ በጅቡቲም አካባቢ፣ በሶማሊያም፣ በኤርትራም አካባቢ ቀይ ባህርን እንደ ውቅያኖስን ጨምሮ የሚደረጉ የተለያዩ እንቅስቃሴዎች እንዳሉ ትመለከታለች። ኢትዮጵያ ትልቅ ኢንትረስት አላት። የንግድ መርከቦቿ በዛ ነው የሚንቀሳቀሱት። የራሷን ብቻ ሳይሆን ኢትዮጵያ የሚገቡና የሚወጡ ሸቀጦች በዚሁ ኮሪደር ነው የሚንቀሳቀሰው። ለሰላማችን፣ ለልማታችን ትልቅ ትኩረት፣ ትልቅ ጠቀሜታ ወይም ፋይዳ እንዳለው እንገነዘባለን። ስለዚህ ይህንን በውጭ ግንኙነት ፖሊሲና ስትራቴጂ በምንለው ተከልሶ ያው ምላሽ የሚሰጠው ነው የሚሆነው እና ኢትዮጵያ የሚደረገውን እንቅስቃሴ ጠንቅቃ ታውቃለች።
የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ የሰሞኑን የኢትዮጵያና የኤርትራ መሪዎች የጅዳ ግንኙነት አስመልክቶ ለአሜሪካ ድምፅ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። ይዘናቸዋል በምሽቱ ዝግጅታችን።
አሁን አድማጮች፣ የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ
የያዝነው ከብሔራዊ የደህንነት ምክር ቤት የተሰጠ መግለጫ ነው።
ብሔራዊ የደህንነት ምክር ቤት በ8/1/2011 ዓመተ ምህረት ባደረገው ስብሰባ በአገራችን እየተስተዋሉ ያሉ ህገወጥና የስርዓት አልበኝነት እንቅስቃሴዎችን ገምግሞ የሚከተለውን መግለጫ አውጥቷል። ባለፉት 5 ወራት የዲሞክራሲ ምህዳሩን ለማስፋት በርካታ ስራዎች ተከናውነው ተስፋ ሰጪ ውጤቶች ተገኝተዋል። በዚህም መላው ህዝባችን ከመቼውም ጊዜ በላይ በአገሩ ተስፋ እንዲሰንቅና በሀገሩ መጻኢ ዕድል ላይ የራሱን አስተዋጽኦ ለማበርከት እንዲነሳሳ አድርጓል። ሆኖም የዲሞክራሲ ስርዓት ግንባታ ከህግ የበላይነት ውጪ የሚታሰብ አለመሆኑን መገንዘብ ያስፈልጋል። በለውጥ ውስጥ እንደመሆናችን መጠን መንግስት ችግሮችን በኃይል ለመፍታት ከመሞከር ይልቅ ሆደ ሰፊነትን ቢያሳይም ይህን እንደ አቅመቢስነት የተመለከቱ የጥፋት ኃይሎች የወጣቱን ስሜት በማነሳሳት የሚፈጽሟቸው ወንጀሎች ከጊዜ ወደ ጊዜ እየተባባሱና እየተበራከቱ መጥተዋል ይላል
መግለጫው። በመቀጠል ሰሞኑን በአዲስ አበባና በዙሪያዋ በተከሰቱ ግጭቶች በርካታ ዜጎች ውድ ሕይወታቸውን አጥተዋል ይላል። ይህን ብጥብጥ በተለያዩ አካባቢዎች ለማስቀጠል በሶማሌ ክልልና በሌሎች አካባቢዎች የከሸፈባቸውን የጥፋት ዕቅድ በሌላ ሙከራ ለመቀጠል እንዲሁም በመስከረም መጨረሻ የሚካሄደውን የኢህአደግ ጉባኤ ለማደናቀፍ በርካታ ጥረቶች እየተደረጉ ነው ብሏል። አክሎም ሁከቱ ላይ እንደሚመስለው ከትናንሽ ችግሮችና ልዩነቶች የሚነሳ ሳይሆን በታቀደ መልኩ የሚከናወን ድብቅ ፖለቲካዊ ዓላማ ያለው ሕዝብን ከሕዝብ በማጋጨት ወይም ግጭቶች ሲከሰቱ እነሱን እንደ መልካም አጋጣሚ በመጠቀም የማባባስና ሀገራችንን የማያባራ ግጭት ሰለባ በማድረግ ለውጡን ለማሽመድመድና ለመቀልበስ የሚደረግ ሴራ አካል ነው ይልና የብሔራዊው የደህንነት ምክር ቤት መግለጫ ሲቀጥል፣
በመሆኑም ይላል መንግሥት ያለበትን የሕግ የበላይነትና የዜጎችን ደህንነት የማስጠበቅ ኃላፊነት ለመወጣት ማንኛውንም ሕጋዊ የማያዳግምና ተገቢ እርምጃ ለመውሰድ በሙሉ ዝግጅትና አቋም ላይ እንደሆነ ሊታወቅ ይገባል ይላል። ስርዓት አልበኝነትን ከዚህ በኋላ የምንታገስበት ልብ የምንሸከምበት ትከሻም የለንም። በመሆኑም ለዜጎች ሕይወት ዋስትና ለመስጠት መንግሥት ማንኛውንም ሕጋዊና የማያዳግም እርምጃ መውሰድ የጀመረ ሲሆን ይህ ሁኔታ ተጠናክሮ የሚቀጥልም ይሆናል። ወጣቱም በስሜት እየተገፋፋ የፖለቲካ ነጋዴዎችና ዘራፊዎች መሳሪያ እየሆነ አፍራሽ ወደ ሆነ ድርጊት መምጣቱን መረዳት ይኖርበታል። በመሆኑም አውቆም ይሁን ሳያውቅ በሕገ ወጥ ድርጊት ላይ የሚሳተፍ ወጣትና ማንኛውም የህብረተሰብ ክፍል ሕጋዊ እርምጃ የሚወሰድበት መሆኑን አውቆ ከጥፋት ተግባሩ እንዲሰበሰብ መንግሥት ያሳስባል ይላል።
የጥፋት ኃይሎች አለ ብሔራዊው የደህንነት ምክር ቤት። የጥፋት ኃይሎች በሚያደርጉት የመጨረሻ መፍጨርጨር ለጊዜው የታወከው የሕዝብ ሰላም ወደ ነበረበት እንደሚመለስ መንግሥት እያረጋገጠ በየትኛውም የኢትዮጵያ ክፍል ኢትዮጵያዊ የሆነ ሁሉ የደህንነት ስሜት ተሰምቶት መንቀሳቀስና መኖር እስከሚችል ድረስ መንግሥት ሰላምና መረጋጋትን የማስከበር ሥራውን አጠናክሮ ይቀጥላል። በመቀጠልም በዚህ ሂደት ውስጥ ወንጀሎቹን በማቀነባበር ደረጃም ሆነ ለተቀነባበሩ ወንጀሎች መሳሪያ ሆኖ የተገኘ ሰው በማንኛውም ደረጃ ወንጀል ላይ የተሳተፈ አካል ከሕግ ሊያመልጥ አይችሉም። ያለምንም ቅድመ ሁኔታ በሕግ ተጠያቂ ይሆናል። በማወቅም ይሁን ባለማወቅ ልዩነትን በሚያሰፉና ብጥብጥን በሚፈጥሩ እንቅስቃሴዎች ላይ ተሳትፎ የሚያደርጉ አክቲቪስቶችና የፖለቲካ ፓርቲዎች እጃችሁን መሰብሰብ ይኖርባችኋል።
በመጨረሻም የብሔራዊ ደህንነት ምክር ቤት መግለጫውን እየቋጨ ነው። አሁን ከጀመርነው የሰላምና የዲሞክራሲ የለውጥ መንገድ ማንም ኃይል ሊያደናቅፈን እንደማይችል ልናረጋግጥላችሁ እንወዳለን። ማክሰኞ መስከረም 8 2011 ዓ.ም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ብሔራዊ የደህንነት ምክር ቤት አዲስ አበባ ኢትዮጵያ።
ወደ ተከታዩ የመጽሔት ርዕስ እና ዘገባ እናልፋለን። በቡራዩና በአካባቢዋ በሕፃናትና በሴቶች ላይ ጭምር አሰቃቂ ወንጀል ፈጽመዋል የተባሉ ቡድኖች ተጣርተው ለፍርድ እንደሚቀርቡ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ዛሬ ተፈናቃዮቹን በጎበኙበት ወቅት ለተጎጂዎች ባደረጉት ንግግር የተጀመረውን ለውጥ ለማደናቀፍ ለጊዜው ሰዎችን መጉዳት ይቻል ይሆናል፣ ኢትዮጵያን ማፍረስ ግን መቼም የሚሳካ አይደለም ብለዋል። ጽዮን ግርማ ተጨማሪ አላት።
ቅዳሜ መስከረም 5 2011 ዓ ም በቡራዩና አካባቢው የተደራጁ የተባሉ ቡድኖች ባደረሱት ጭካኔ የተሞላበት ጥቃት 25 ሰዎች መገደላቸውን፣ ቁጥራቸው ተጣርቶ ያልተገለጸ ሰዎች መቁሰላቸውና ለጊዜው ቁጥራቸው ተመዝግቦ ያልተጠናቀቀ ብዙ ነዋሪዎች መፈናቀላቸውን የፌዴራል ፖሊስ ትላንት ማስታወቁ ይታወሳል። ከነዚህ ተፈናቃዮች መካከል የተወሰኑትን በዛሬው ዕለት የጎበኙት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን በኢትዮጵያውያን ላይ የፈጸሙት ድርጊት በእጅጉ ማዘናቸውን ገልጸዋል። ድርጊቱን ፈጽመዋል ባሏቸው ላይም ቁጣቸውን አንጸባርቀዋል።
ሴቶች፣ ሕጻናት፣ እናቶች ደማቸው ስለፈሰሰ መንገድ ስላደሩ ስለተሰቃዩ እንኳን ደስ አላችሁ ነው የሚላቸው። እንግዲህ ማስበ ያለ ወንድሞቻቸውን ደም ማፍሰስ ድል የመሰላቸው እንኳን ደስ አላቸው፣ እንኳን ረካችሁ። ይህ ከሆነ እርካታ ማሸነፍ ህጻናትና ጎሳቆል ከሆነ እንኳን ደስ አላችሁ።
ይህን ድርጊት ፈጽመዋል ተብለው የተጠረጠሩት ዛሬም ድረስ በቁጥጥር ስር እየዋሉ መሆኑን ጠቁመው የኢትዮጵያውያኑን ደም ያፈሰሱ ለፍርድ ይቀርባሉ ብለዋል። የተፈናቃዮቹ ህይወትም ወደ ነበረበት እንደሚመለስ ለተፈናቃዮቹ ነግረዋቸዋል።
ይህ ጉዳይ ግን የደረሰውን በደል የደረሰውን ቁስል ማከም አይችልም። ሰው በወራሪዎች ይደፈራል፣ ይገደላል። በገዛ ዜጎቹ እንደዚህ ከመሆን በላይ ወርደት እናሰፋል ነገር የለም።
እየሆነ ያለው ምክንያት በተደጋጋሚ ኢትዮጵያ ውስጥ የዲሞክራሲ ፍላጎት፣ በነጻ መንቀሳቀስ ፍላጎት ሁሉም ግሩፕ እያነሳሉ ነው። እንደ ሀገር ኢትዮጵያውያን ተዋደን ተከባብረን በጋራ ለመኖር እስካልወሰኑ ድረስ የተራ ጉዳይ እንጂ አሸናፊ አይኖርም። ዛሬ እናንተ ተገልጣችኋል።
ጠቅላይ ሚኒስትሩ ይህንን ንግግር ሲያደርጉ የድምጽ ጥራት ችግር የነበረ ሲሆን ጠቅላይ ሚኒስትሩ ቀደም ሲል እንዳሰማናችሁ ያሉት ወንድም በወንድሙ ላይ ዜጋ በዜጋው ላይ እንዲህ አይነት ድርጊት መፈጸሙ በአንድ ሀገር ላይ እጅግ አሳፋሪና ውርደት ያለበት ነው ብለዋል። ከእንደዚህ አይነት ውርደት ለመውጣት የሚያዋጣው ነገር ይቅር ማለት ብቻ መሆኑንም አስምረውበታል። ምክንያቱም መገዳደል መጨረሻ የለውም ብለዋል።
ደም ፈሶ ህጻናት ብዙ ሜዳ እስከሚወጡ ድረስ ስለማይረኩ የእነሱ ሰይፍ ገዳይ ነው። የእነሱ ፖለቲካ መንገድ አንዱን ከአንዱ አጋድሎ ማድረግ ነው። እኛም ሰይፍ አለን፣ ሰይፍ አላጣንም። የእኛ ሰይፍ ግን ሰላም፣ ይቅርታና ፍቅር ነው ያለው። ደም በማፍሰስ ማሸነፍ ስለማያዋጣ የደረሰባቸው በደል ይሰማኛል፣ ያመኛል፣ ከእናንተም በላይ ያቆስለኛል። ይህን እንጂ እንደ ህዝብ የተሸነፈና የከሸፈ ስለሆነ ማንም ቁማር የሚጫወት ፖለቲከኛ ሲቀሰቀስ የምንመጣ ወጣት ስለሆነ የገዛ ወንድም በመግደል ያሸነፈ ይመስለዋል። በሶማሌ ክልል ኦሮሞዎች ሲፈናቀሉ እንደዚህ ሴቶች ህጻናት ተመሳቅለዋል። ከአማራ ክልል ትግራይ ሲፈናቀሉ ከቤኒሻንጉል ክልል አማራና ኦሮሞ ሲፈናቀል ከኦሮሚያ ክልል ጉጂ በየክልል ሲፈናቀል በደቡብ እነዚህ አጋጥሟል። ይህ የውርደት ጉዞ ማቆም የለ የሚያሸንፍና ያለ ከመሰለ የለም። አንሸናነፍ። እንደዚህ ትንሽ ቆየና ኦሮሞ አማራ ምለ ይቀራል። ሀረር፣ ወለጋ፣ ጅማ ብሎ በርጅም ይከፋፈላል። ወሎ፣ ጎንደር፣ ጎጃም እያለ ይከፋፈላል። የመረረ ጭንቅላት ጓዳ ገብቶ አይቆምም። እየተከፋፈለ የሚቀጥለው የሚያዋጣን ጠንክሮ የምክራ የማት በእናንተ ለብቻ የመጣ አይደለም፣ በመላ ኢትዮጵያ የመጣ ነው።
ጠቅላይ ሚኒስትሩ ቀደም ብላችሁ እንደሰማችሁት በደረሰው በደል ማዘናቸውን ገልጸው ዛሬ በብሔር የተጀመረ ግጭት ነገ ደግሞ በክልል ከዚያም በጎሳ ቀጥሎም በከተማ እያለ ይቀጥላል። የሚያዋጣው ይቅርታ ብቻ ነው። እርስ በርስ በመጋጨት የሀገሪቱን ሰላም ማስጠበቅ አይችልም። የሀገሪቱን ሰላም ለማስጠበቅ ሁሉም ለሕግ ተገዢ መሆን አለበት ብለዋል። አያይዘውም ይህን ድርጊት የፈጸሙትና ያቀነባበሩት አካላት በሀገሪቱ የተጀመረውን የዲሞክራሲ መንገድ ማላገጫ ለማድረግ መሆኑን ጠቅሰው እነዚህ ወገኖች ለጊዜው አደጋ ሊያደርሱ ይችላሉ፣ ኢትዮጵያን ግን ማፍረስ አይቻላቸውም ብለዋል።
የወንድሞቻችን ደም በማፍሰስ ህጻናትን በማስቸገር ተሳክቶላቸዋል። ኢትዮጵያን በመበተን ግን መቼም አይሳካላቸው ነው። መቼም አይሳካላቸው። የፈሰሰውን ደም ጠጡት። ወንድም ደም መጠጣት የሚያረካቸው ከሆነ ጠጡት። ኢትዮጵያን ማፍረስ ግን ህልም ነው።
ጠቅላይ ሚኒስትሩ ለተቃዋሚ ፓርቲዎችም መልእክታቸውን አስተላልፈዋል። የማትቆጣጠሩትን ሰልፍ አደባባይ በመጥራት የኢትዮጵያውያን ደም ለመፍሰስ ምክንያት አትሆኑም ሲሉ መክረዋል።
የውርደት ጉዞ መቆም አለበት። ጥቅስ አብይ አህመድ ዛሬ ከተናገሩት የተወሰደ። አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ደም የሚያረካችሁ ከሆነ ጠጡት። አብይ አህመድ ጥሩ ዘገባ ነው። የድምፁ ጥራት ይቅርታ ግን እንጠይቃለን። ወደ ቀጣዩ ዘገባ እንለፍ። የኢትዮጵያ መንግስትና የኦጋዴን ነጻ አውጪ ግንባር ኦብነግ በጋራ ለመስራት በዛሬው ዕለት አስመራ ላይ በመርህ ደረጃ ተስማምተናል ብለዋል። ዘጋቢያችን ብርሃነ በረሀ ከአስመራ ተከታዩን ልኳል።
የኦጋዴን ብሔራዊ ነጻ አውጪ ግንባር የትጥቅ ትግሉን አቋርጦ ወደ ኢትዮጵያ በመግባት በሰላማዊ መንገድ ትግሉን ለመቀጠል ነው ስምምነት ላይ የደረሰው። የኢትዮጵያ የመንግስት ልዑካን ቡድንን መርተው የመጡት የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስተር አቶ አህመድ ሽዴ በሰጡት ጋዜጣዊ መግለጫ መንግስትና ኦብነግ አጠቃላይ በሶማሊያ ክልልና በአገሪቱ ጉዳዮች ላይ በጋራ ለመስራት እንደተስማሙና ይህ ስምምነትም ከኢትዮጵያ ባለፈ ለአፍሪካ ቀንድ ሰላም ትልቅ አስተዋጽኦ እንዳለው ገልጸዋል።
በዚህ ውይይት ኦንለፍ ወደ ሀገር ውስጥ ገብቶ በሰላማዊ መልኩ እንዲንቀሳቀስ አጠቃላይ ስለ ክልሉ ያለው ፖለቲካ ጉዳይ ለፖለቲካ ዓላማቸው በሰላማዊና በህገ መንግስታዊ መልኩ ለመንቀሳቀስ በመርህ ደረጃ ከስምምነት ደርሰናል። በቀጣዩም ስምምነትን ቋጭተን ወደ ሀገር ቤት ውስጥ ትልቅ አቀባበል ተደርጎላቸው ገብተው በሀገር ውስጥ የሚንቀሳቀሱ ይሆናል። በክልላዊ ጉዳዮች በጋራ እንሰራለን፣ በሀገራዊ ጉዳዮች በጋራ እንሰራለን። አጠቃላይ ደግሞ በቀጠናው ትስስር ላይ በጋራ ለመስራት ተስማምተናል። በዛሬው ዕለት የተደረገው ውይይት እጅግ በጣም ታሪካዊ ነው። የሶማሌን ክልል ሰላም፣ የኢትዮጵያን ሰላም እንዲሁም የምስራቅ አፍሪካን ትስስር የበለጠ የሚያጠናክር ታሪካዊ ስምምነት የተደረገበት ነው ማለት ይቻላል።
የኦብነግ የስራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ጸሐፊ አቶ ሐሰን አብዱላሂ በበኩላቸው በኢትዮጵያ በተገኘው አዲስ የፖለቲካ ለውጥ የበኩላቸውን ተሳትፎና ድርሻቸውን ለመወጣት ወደ አገር ቤት ለመግባት እንደተስማሙ ከገለጹ በኋላ ሁሉም የኢትዮጵያ ሕዝብ መቻቻልን በማዳበር በአንድነት እንዲሰራም መልእክታቸውን አስተላልፈዋል።
በኦጋዴን ላይ አመታት የነበረውን ችግር ጋራ መፍትሄ ለማግኘት ተነጋግረንበት የተለያዩ ውሳኔዎችን ደርሰን የጋራ መተገኝቶለት ወደፊቱን ተቻችለን የዲሞክራሲ መንገድን ተሳትፈን በኢትዮጵያ የተገኘውን አዲሱ የፖለቲካ ሁኔታ ተሳትፈው እና አስተዋጽኦ ለማበረከት ዝግጁ መሆናችን ተነግረን ብዙ ውሳኔዎችን አስተላልፈን ያው በቀጣዩ ሁኔታዎችን በጥሞና መመልከት ያስፈልጋል ማለት ነው። የምናስተላልፈው መልእክት ሁሉም የኢትዮጵያ ህዝብ አንድ ላይ መጥተው የጋራ መፍትሄ እንዲገኝላቸው የነበሩትን ችግሮችን የመቻቻል ባህርን አዳብረን ያው አንድ ላይ ለወደፊቱ የምንጓዝበት መንገድ መፍጠር መቻል አለብን።
የሶማሌ ክልል ተጠባባቂ ፕሬዚዳንት አቶ መሐመድ ዑመር በበኩላቸው የሶማሌ ህዝብ ችግር ለረጅም ዓመታት ያስቆጠረ በመሆኑ በተለያዩ ጊዜያት ረጃጅም የትጥቅ ትግሎች ሲካሄዱ እንደነበሩ ከጠቀሱ በኋላ የዛሬው ስምምነት የትግሉ ውጤት እንደመሆኑ መጠን የሶማሌ ህዝብ እጅ ለእጅ ተያይዞ በጋራ ለመብቱ መስራት የሚያስችለው አዲስ ምዕራፍ እንደሆነም አስረድተዋል።
ሁሉም የሶማሌ ህዝብ በጋራ እጅ ለእጅ ተያይዞ እስካሁን ያልተሟሉላቸውን መብቶች እንዲጎናጸፍ ለማስቻል አዲስ ምዕራፍ ተከፍቷል ብለን ስለምናምን የዛሬው ውይይት ታሪካዊ ነበር። ቀጣይ መቋጨት ያለባቸው አንዳንድ ጉዳዮች ሊኖሩ ይችላሉ። በአጠቃላይ ግን በመርህ ደረጃ ምን አይነት አቅጣጫ መከተል አለብን በሚለው ተስማምተናል። የቀሩትን ጉዳዮች አብረን እንጨርሳለን የሚል ከፍተኛ ተስፋ ነው ያለን።
አምስት አባላትን የያዘው የኢትዮጵያ መንግስት የልዑካን ቡድን የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትርና የኢትዮጵያ የሶማሌ ክልላዊ መንግስት ኢሱዴፓ ሊቀመንበር አቶ አህመድ ሸዴ የሶማሌ ክልል ተጠባባቂ ፕሬዚደንት አቶ ሙስጠፋ ዑመር የያዘ ሲሆን በኦብነግ ሊቀመንበር አድሚራል መሐመድ ዑስማን የተመራው የልዑካን ቡድን ደግሞ ስምንት የስራ አስፈጻሚ ኮሚቴ አባላትን የያዘ ነው። ኦብነግ ለ30 ዓመታት የትጥቅ ትግል ሲያካሄድ ቆይቷል። ብርሃነ በረሀ ለአሜሪካ ድምፅ ከአስመራ።
አመሰግናለሁ ብርሃነ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ወጣቱ በሕይወቱና በደሙ ያመጣውን ለውጥ ለማስቀጠል ዘብ መቆም አለበት ሲል የመላ ኢትዮጵያ አንድነት ድርጅት መኢአድ አሳስቧል። በዜጎች ላይ አደጋ ከመድረሱ በፊት መንግሥት በቂ የደህንነት ጥበቃ እንዲያደርግላቸውም ጠይቋል። መለስካቸው አማሃ ተጨማሪ አለው።
የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ባወጣው መግለጫ ያተኮረው በዜጎች ደህንነት መጠበቅና በመንግሥት ኃላፊነት ላይ ነው። አሁን ባለው ተጨባጭ ሁኔታ መንግሥት የዜጎችን ደህንነት መጠበቅ አልቻለም የሚል ርዕስ ያለው የድርጅቱ መግለጫ በኢትዮጵያ ሕዝብና ለውጥ ፈላጊ ኃይሎች የሕይወት መሥዋዕትነት የተገኘውን ለውጥ ለመቀልበስ ጸረ ኢትዮጵያ ቡድኖች ሰላም ለማደፍረስ፣ ሀገር ለማፍረስ እየሠሩ ናቸው ይላል። ይህ የሚታወቅ ቢሆንም መንግሥት ለዜጎች የሚያደርገው ጥበቃ ጠንካራ ባለመሆኑ ዜጎች በሕይወት የመኖር መብታቸውን አጥተው አሰቃቂ ጥቃት የተፈጸመባቸው ሲሆን በአያሌ ዜጎቻችን ላይ የዘረፋና ድብደባ፣ ዛቻ፣ ሌሎችም ኢሰብአዊ ድርጊቶች የተፈጸሙባቸው ነው ብሏል። ሰሞኑን በቡራዩ የተፈጸመውን በመንተራስ የጸጥታ ኃይሉ ድክመት እንደነበረው የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ተጨማሪ ማብራሪያ ሰጥተዋል።
የጸጥታ ኃይሎችን በተመለከተ እኔ በዚህ አጋጣሚ ማንሳት የምፈልገው ነገር ምንድን ነው? በቴሌቪዥን ብቅ እያሉ ልቅሶ እንዲደርሱ አይደለም የምንፈልገው። እኛ ለሕዝቡ መርዶ እንዲነግሩ አይደለም የምንፈልገው። ሕዝቡን ከጥቃት እንዲከላከሉለት ነው የምንፈልገው። የመኖር መብቱን እንዲያረጋግጡለት ነው የምንፈልገው። አርብ፣ ቅዳሜ፣ ሐሙስ ሮብ ወደ ኋላ ጨምረን ስናይ የጸጥታ ኃይሎቻችን ህዝቡን ሳይሆን ራሳቸውን ነበር የሚተብቁት ማለት ነው። እያሉ ነው እየተገደለ ያለው ህዝብ፣ እያሉ ነው እየሞተ ያለው መንግስት፣ እያለ የጸጥታ ኃይል እያለ። ያንዳንዴ እርግጥ ሪፎርም አስቸጋሪ ነው፣ ሪፎርም ግን ህዝብ የሚጨርስ አይደለም። የመዋቅር ለውጡ ሌላውን የመስራቱ አቻችሎ የማለፉ ሪፎርም አስቸጋሪ ሊሆን ይችላል፣ ትክክል ነው። ህዝብ ግን በማንነቱ ህዝብን የሚጨርስ ሪፎርም አይደለም። ይሄን የሚያደርጉ ሰዎችን ደግሞ በጉያቸው ያሉ ከኛ በላይ መንግስት ራሱ ያውቃቸዋል።
የመያድ መግለጫ አክሎም የሀገሪቱ ወጣት አሁን ለተጀመረው ለውጥ ዋነኛ ተጠቃሽ የህብረተሰብ ክፍል እንደሆነ እውቅናውን ይሰጣል። ለለውጡ ደማቸውን ያፈሰሱ፣ አጥንታቸውን የከሰከሱ፣ ውድ ሕይወታቸውን የሰጡ፣ አገራችንን ከጥፋት የታደጉ የቁርጥ ቀን ልጆች፣ ወጣቶች፣ በተለይም ፋኖችና ቄሮዎች ናቸው ይላል። ቀጠል አድርጎ ግን ዋጋ የከፈላችሁለትን ለውጥ ለማዳፈን ሥርዓቱ ወልዶ ያሳደጋቸው ደም የማፍሰስ አባዜ የተጠናወታቸው እኩይ ምግባርን ክብራቸው ያደረጉ በስማችሁ የሚነግዱ ቅጥረኞችን ለይቶ በማውጣት ለውጡን ለማስቀጠል ዘብ መቆም ያስፈልጋል ብለን በጽኑ እናምናለን ብለዋል። በመጨረሻም መንግሥት ግዴታቸውን ባልተወጡ የጸጥታ ኃይሉ አባላት ላይ ተገቢና ሕጋዊ እርምጃ እንዲወስድ፣ ለተፈናቀሉ ወገኖች ሁሉ አስፈላጊው እርዳታ እንዲደረግላቸው መያድ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በአዲስ አበባና አካባቢዋ በተፈጠረ ግጭት የዜጎች ሕይወት ማለፍ፣ የአካልና እንዲሁም የንብረት ጉዳት መድረስ የሚወገዝ ተግባር ነው ሲል አረና ለሉዓላዊነትና ለዲሞክራሲ አስታውቋል። መንግሥት ጥፋት የፈጸሙ አካላትን በአስቸኳይ ሕግ ፊት አቅርቦ አስተማሪ እንዲሁም ሕጋዊ እርምጃ እንዲወስድ ፓርቲው ጥሪ ማቅረቡን የአረና ትግራይ የሕዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በዛሬው ዕለት በሰጡት መግለጫ ተናግረዋል። ሙሉጌታ ጽብሃ ነው ዘገባውን የላከልን።
በአዲስ አበባና ዙሪያዋ በታየው ግጭት ለበርካታ ዜጎች ህይወት መጥፋት፣ አካል መጉደል፣ ንብረት መውደም፣ ከቤት ንብረታቸው መፈናቀል ፓርቲያቸው በጥብቅ እንደሚያወግዘው የአረና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ገልጿል። የኢትዮጵያ ፖለቲካ ሰፍቶ መቻቻል፣ መደማመጥ የዳበረበት ምህዳር እንዲፈጠር በሚያስፈልግበት በዚህ ሰዓት በቀላሉ ሊታለፉ የሚገቡ ጉዳዮችን ወደ ከፋ ግጭትና ህይወት መጥፋት ሊያደርሱ አይገባም ብሏል። የዜጎች በፖለቲካ ልዩነት ምክንያት ውድ ህይወታቸውን ማጣታቸው፣ አካላቸውን መጉደል፣ ንብረታቸውን መውደም የሚያሳዝን ድርጊት ብቻ ሳይሆን የሚወገዝ ወንጀልም ጭምር ነው ሲሉ ተናግሯል።
አረና ፓርቲ ይሄ ነገር እንዲቆምና ጉዳት ያደረሱ አካላትም ቁጥጥር ስር ውለው ወደ ፍርድ እንዲቀርቡ ጥሪውን ያቀርባል። መላው የኢትዮጵያ ህዝብም የዚህን አይነት በትንሽ የሆኑ መነሻዎች ወደ ትልቅ የሆኑ ጉዳቶች እየሆኑ ስለሆነ በጥንቃቄና በመቻቻል ጉዳት እንዳይደርስ አብሮ ለሰላም ዘብ እንዲቆሙ ጥሪውን ያስተላልፋል። መንግስትም ይሄ ነገር ጉዳት ሳይደርስ አስቀድሞ የሰላምና የመረጋጋት ስራ እንዲሰራ ጥሪውን ያቀርባል። ስለዚህ መንግስትም ህዝብም ይሄ ጉዳይ እንዳይሰፋና ሀገራችን ሰላምና መረጋጋት ያለባት ሀገር እንድትሆን አብሮ መታገልና መንቀሳቀስ እንዳለባቸው ጥሪውን ያቀርባል።
ህይወታቸው ላጡ ዜጎች አረና የተሰማውን ሀዘን በመግለጽ ለቤተሰቦቻቸውንም መጽናናት ይመኛል ብለዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
ሙሉጌታን አመሰግናለሁ ለዘገባው። ወደ ተከታዩ የመጽሔት ዝርዝር ዜና ስናልፍ ጅማ ላይ በቡራዩና በአካባቢው ሰሞኑን በተፈጠረው ችግር ላይ ለመስራት በሚል ለዛሬ ይዞት የነበረውን የጅማ ጉባኤውን ወደ ነገ ማዛወሩን የኦሮሚያው ገዢ ፓርቲ ኦህዴድ አስታውቋል። የነበረው ብጥብጥ ጉባኤውን ለማደናቀፍ ጭምር ሲሰራ ነበርም ብሏል። ሙክታር ጀማል ተጨማሪ ዘገባ አለው ከጅማ።
የኦህዴድ ጽህፈት ቤት ኃላፊ ወይዘሮ አዳነች አቤቤ ዛሬ ለመገናኛ ብዙሃን እንደተናገሩት ሊቀመንበሩ ያልተገኙት በቡራዩና አዲስ አበባ አካባቢ ተከስቶ የነበረውን ችግር ለማርገብና ለህዝብ ቅድሚያ ሰጥቶ ችግሩን ለመፍታትም እንደሆነ ተናግረዋል። የችግሩ አንዱ ዓላማ ጉባኤውን ለማደናቀፍ ታቅዶ ሲሰራ እንደነበረ ጠቋሚ ምልክቶችም አሉ ያሉት ወይዘሮ አዳነች፣ ነገር ግን ለእነዚህ ዓላማዎች እጅ አንሰጥም የሚል ነው ለጋዜጠኞች ዛሬ የገለጹት።
የጉባኤው ማግስት ላይ ሆነ ተብለው
የተደራጁ የተለያዩ አካላት ቡራዩ ላይና አዲስ አበባ አካባቢ የፈጠሩት ህገወጥ ተግባር በሰዎች ላይ የመፈናቀል እንዲሁም የጉባኤችንን ድባብ አጠቃላይ ለመቀየር የተደረገው እንቅስቃሴ ይህንን ትግል የማኮላሸት ጭምር እሳቤ በውስጡ ያደረጉ ነገሮች እንዳሉት የሚያሳዩ መረጃዎች አሉ። ስለዚህ እዛ ያለውን ህዝብ ማየት ማረጋጋት ቅድሚያ ይሰጠዋል። የክልላችን ፕሬዝዳንትም ጭምር ከዛ ከህዝቡ ጋራ መፈታት ያለበትን ችግር እንዳይድበሰበስ ከማድረግም አንጻር
ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ጠዋት ጉባኤው ላይ ተገኝተው መክፈቻ እንደሚያደርጉ የተነገረ ሲሆን ጉባኤው በተለያዩ ጉዳዮች ላይ እያደረገ ያለውን የቡድን ውይይት ዛሬም ቀጥሏል። ከውይይቱ ጉዳዮች ስለ ስያሜ አርማና መዝሙር ለውጥን በተመለከተ አስፈላጊነቱ የወቅቱን የህዝቡን የፖለቲካ ስነልቦናና ፍላጎት ያማከለ ለውጥ መሆኑንም ነው ወይዘሮ አዳነች የተናገሩት። በሌላ በኩልም ጉባኤው በየእርከኑ ያሉ የድርጅቱን አመራሮች የሚመርጥ ሲሆን ከዚህ ቀደም ያሉ የድርጅቱን ለውጥ መሸከም አልቻሉም የተባሉ ከአመራርነት ደረጃቸው መነሳታቸውንም ለጋዜጦች ተናግረዋል።
ችግር ያለባቸውና በተባለው ደረጃ ሰርተው ችግሮችን መፍታት ያልቻሉትን አመራር ከ18,000 በላይ አመራር ከአመራር ፑል ውጪ አድርጓል። በውስጡ ነው ከፍተኛውን ትግል ያካሄደ። ወደ ውጪ አላየም። ወደ ውስጥ ነው መጀመሪያ ያየው ወደ ውስጥ። ምክንያቱም ወደ ውጪ ማየትና ሌላውን ምክንያት ማድረግ ከዚህ በፊትም ብዙ ለውጥ አላመጣ። እኛ ከተለወጥን ነው ለውጡ ሊቀጣጠል የሚችለው።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከጅማ።
ከምሽቱ 3 ሰዓት ከ37 ደቂቃ ላይ ሆኗል። ሙክታርን በነገራችን ላይ እናመሰግናለን። ፕሮግራሙ ላይ የምናስተናግዳቸው አዲሱ አበበና
እኔም ሰሎሞን አባተ ነን።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ቴክኒሽያናችን ግሌን ሆላስ ነው። የዌብ እና የማህበራዊ መገናኛ ፕሮዲውሰር አባየሁ ገበያው ነች። የዜናና የትንታኔ መጽሔት የሚስተናገድበት ክፍለ ጊዜ ተጠናቅቋል።
ክቡራትና ክቡራን አድማጮች ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ሙሉ ዘገባዎቻችንና ሌሎችም አዳዲስ ዘገባዎች ይሰፍራሉ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው እንደዚሁም ቪኦኤ ዶት አምሃሪክ ይቅርታ ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ላይም ታገኛላችሁ። የቪኦኤን አፕን በነጻ ጭናችሁ ዝግጅቶቻችንን በቀላሉ ተከታተሉ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው።
ለዚህ ክፍል ወደ አዘጋጀነው የመጀመሪያ ቅንብር እናልፋለን። ከቡራዩ የተፈናቀሉ ወደ 17,000 የሚሆኑ ዜጎች በ8 የተለያዩ ጊዜያዊ መጠለያዎች እርዳታ እየተሰጣቸው መሆኑ ተገልጧል። ከአዲስ አበባ አስተዳደር ጋር በመሆን የሚያስፈልገውን ሰብአዊ ድጋፍ ሲያደርጉ የነበሩ ወጣቶች አስተባባሪና የኮልፌ ቀራኒዮ ክፍለ ከተማ ምክትል ስራ አስፈጻሚ መስታወት አረጋው ጠይቃለች።
በቡራዮና አካባቢዋ በተፈጠረ ግጭት ምክንያት ከመኖሪያቸው የተፈናቀሉ ነዋሪዎች አዲስ አበባ በሚገኙ በተለያዩ ትምህርት ቤቶች ውስጥ በጊዜያዊነት ተጠልለው ይገኛሉ። እነዚህ ከ17,000 በላይ የሚሆኑ ዜጎች ውንጌት፣ ፊታውራሪ ሀብተ ጊዮርጊስ፣ ቃሌ፣ ብስራት፣ ፊሊጶስ፣ ሚኪሊላንድ ወረዳ 8 እና ዘነበ ወርቅ ወረዳ 5 የወጣቶች ማዕከል ውስጥ በአዲስ አበባ መስተዳድርና ነዋሪዎች ጊዜያዊ እርዳታ እየተሰጣቸው እንደሆነ አስተባባሪዎቹ ለቪኦኤ ገልጸዋል። ለተፈናቃዮቹ እርዳታን በማሰባሰብ በቀዳሚነት ከፍተኛ እንቅስቃሴ የሚያደርጉ ወጣቶች ዋና አስተባባሪ ያሬድ ሹመቴ ተፈናቃዮቹ የሚገኙበትን ሁኔታ ገልጾልናል።
ለቅሶ አለ። ሁሉም ጋር ስልክ ይደወልላቸዋል። ከሌ ተያዘ፣ ከሌ ተመታ፣ ከሌ ሞተ የሚል ነገሮች ይሰማሉ። አንድ ልጅ ቀርታባቸው አንዲት እናት ሳንጻ ልጅ ሊያመጣ የሄደ አባት ተገደለ ተብሎ ተነግሯት ያለቀሰች ህዝቡ በሙሉ ስሜት ተረብሾ በጣም ከፍተኛ ስጋት ነበረ። ፊሊጶስ ካምፓስ አካባቢ ደግሞ ጉዳት የሚያደርሱ ሰዎች መጡ ተብሎ ረብሻ ነገር ተፈጥሮ ጥይት ሁሉ ተተኩሶ ሰው ተበትኗል እና እንዲህ አይነት ነገሮች እየመጡ ነው እያሳደዱት ነው የሚል ስሜት ስለነበር እሁድ የነበረው ነገር በጣም አስፈሪ ነበር። ሰኞም እንደዚህ ትናንትና ማለት ነው እንዲህ አይነት ስጋቶች ነበሩ። አሁን በደንብ ጭንቀታቸው እንዴት ነው ተመልሰው መቋቋም የሚችሉት የሚለው ነው እንጂ ስሜታቸው ተረጋግቷል። ህጻናትም በደንብ መጫወት ጀምረዋል።
በየመጠለያዎቹ የሚገኙት ተፈናቃዮች ቁጥራቸው ከፍተኛ እንደሆነና አስፈላጊውን ጊዜያዊ እርዳታ ከምግብ ጀምሮ አልባሳትና ሕክምና እየተሰጣቸው እንደሆነም ያሬድ ይገልጻል።
በእኛ ድምር 17,300 ሰው ነው። ይሄ ቁጥር በነገሮች ላይ ከአንድ ሰዓት ከሁለት ሰዓት በኋላ ብጠይቂ ሊቀየር ይችላል። አንዳንዶቹ አካባቢያቸው ሰላም ነው ተብሎ የተመለሱ አሉ። በብዛት ደግሞ አዳዲስ ግጭቶች ስላሉ ይገባሉ።
የት አካባቢ ነው አሁን ግጭቶች እያጋጠማቸው ወደ እናንተ?
አሁን አዲስ አበባ ዙሪያ ላይ አዲስ አበባ አቅራቢያ ላይ ዘነበወርቅ አካባቢ ቻይና ካምፕ የሚባል የትላንትና አየር ጤና ማለት ነው ትላንትና የተፈናቀሉ አሉ። ይህ አዲስ አበባ ውስጥ ራሱ ማለት ነው ከሶራምባ ከሚባል ቦታ የመጡት ሰላም ነው ተረጋግቷል ተመለሱ የተባሉ አሉ። እስካሁን ካምፕ ያላገኙ ወደ 270 ሰዎች ዛሬ አይተናል። የመጀመሪያውን አናውንስመንት ካረግን ሰዓት ጀምሮ ምግብ በጣም በከፍተኛ ሁኔታ ተርፈዋል ሁሉ። እንደውም ለሌላም ቦታ የሚበቃ ሁሉ ምግብ ነው የተሰበሰበው። አብዛኞቹ የሚበላሹ ምግቦች አሁን እንደውም መቀበል አንዳንዶቹ ካምፖች ላይ አቁመናል። ትንሽ ወደፊት መዘጋጀት የሚችሉ ቢቀመጡም የማይጎዱ በጥሬ እንዲመጡ ለምሳሌ አሁን የቁርስ የምሳ የራት ምንም ችግር የለም። በጣም ትልቁ ችግር የሆነብን መኝታ ነበረ። ከግማሽ በላይ የሚሆኑት ያደሩት የተኙት የትምህርት ቤት መማሪያ ዴስክ ላይ ወንበር ላይ ቁጭ ብለው ነው ያደሩት። ይሄ እጥረት አለ። አሁን ዛሬ በብዛት ትኩረት የተደረገው ይህን ችግር ለመፍታት ስለሆነ የተወሰኑ ፍራሾች እየገቡ ነው። በነገራችን ላይ አዲስ አበባ መስተዳድርም ፍራሾች እየገዛ ነው። እህልም የሚበላ የሚጠጣ ነገርም በጀት መድበው አሁን እነሱ እያስተባበሩ ነው። ይህንን ነው ግን እነዚህ ሰዎች እንዴት ነው ወደ ቀያቸው የሚመለሱት? ሰላም ሆኖ እንኳ ቢመለሱ ብዙ ነገር ቤታቸው ተቃጥሏል፣ ንብረታቸው ተዘርፏል። አብዛኞቹ በሽመና ስራ ላይ ያሉ ናቸው። የሽመና እቃቸው ተቃጥሎባቸዋል ወይም ጥለው መጥተዋል። በየመንገዱ ሸክም ሲከብዳቸውም የጣሉ አሉ። ህይወትም ጉዳት የደረሰባቸው የቤተሰብ አስተዳዳሪ የሆነ አባት የሞተበት፣ ልጅ የሞተበት፣ ወንድም የሞተበት ሰው ብዙ አለ። እነዚህ ሰዎች ደግሞ እንዲቋቋሙ ማድረግ ስለሚያስፈልግ አሁን ቀጥሎ እኛ ትኩረት ማድረግ የፈለግነው በተቻለ አቅም ወደ መኖሪያ ቀያቸው ተመልሰው ሰላም ህይወታቸው እንዲቀጥሉ እዛ ላይ ለመረባረብ ነው። ከዛ ውጭ ግን ያለ የየአካባቢው ወጣቶች ብቻ አይደሉም፣ ትልልቅ ሰዎች ቢያንስ እድሜያቸው ማለት እናቶች ማለት ነው ምግብ በማብሰል እንዲህ አይነት ነገሮች ላይ ሁሉ ትልቅ ተሳትፎ አላቸው። ይሄ በነገሮች ላይ እንዲህ አይነት ነገሮች ሰብአዊነት ይቅደም ስለሆነ የምንለው አዲስ አበባ ዙሪያ እንዲህ አይነት ችግሮች ቢመጡ ሁልጊዜም ተሰባስበን እንዲህ አይነት ስራዎች እናደርጋለን። ከአሁን ሰዓት ግን የአዲስ አበባ መስተዳድር ኮሚቴ አደራጅቶ ስራዎች የሚመራ አካል ስለመጣ በየካምፖቹ ላይ ያለውን ስራ ሙሉ ለሙሉ ማለት ይቻላል ለእነሱ አሳልፈናል። እኛ አስተባብረን የጎደሉ ክፍተቶችን ብቻ በመንገድ ለሰው የተለያዩ እርዳታና ድጋፎች ወደ የአካባቢዎቹ እንዲሄዱ ለማድረግ ነው እየሞከርን ያለ ነው።
በርካቶቹ ተፈናቃዮች የሚገኙባቸው መጠለያዎች በኮልፌ ቀራኒዮ ክፍለ ከተማ ስር የሚገኙ ናቸው። አቶ ኢሳያስ ምህረት የኮልፌ ቀራኒዮ ክፍለ ከተማ ምክትል ስራ አስፈጻሚ ናቸው። ለተፈናቃዮቹ በጊዜያዊነት እየተሰጠ የሚገኘውን እርዳታ በተመለከተ አብራርተውልናል።
የጤና ተቋማት እያንዳንዱ የጤና ሴንተር ለማቋቋም መክረም እያንዳንዱ የማረፍ ያጣሪያ ቀረንት ልዩ መረጋጋት ስላለ በአካባቢው የሚመጣው የሰው ቁጥር ቀንሷል። ነገር ግን አሁን ዛሬ እየመጣ ያለ ሀይል አለ። እኛም ኤክስፔክት አላደረግነው ነበር ወደ አምስት አካባቢ ተጠልሎ የነበረ በአቅራቢያው እነሱ ሰዎች እየመጡ ነው። አዳዲስ መጠለያዎች እየከፈትን እያስገባን ነው ያለ ነው ማለት ነው። ሁለት እቅድ አዘጋጅተን ነው ይህም እየደገፍን ያለ ነው። ኮሚቴዎች አደራጅተናል። እነዚህ ኮሚቴዎች የረጅም ጊዜና የአጭር ጊዜ እቅድ አዘጋጅተዋል። የአጭር ጊዜ እቅዳችን እነዚህ ሰዎች መጥተዋል፣ እኛ ጋር ተጠልለዋል። ስለዚህ ምንም ነገር ሳይጓደልባቸው አገልግሎት እንዲያገኙ ማድረግ ነው። ሁለተኛው የረጅም ጊዜ እቅድ ከማስተዳደሩ ከኦሮሚያ ክልላዊ መንግስትና ከቡራዩ ከተማ አስተዳደር ጋር የሚሰራው ስራ አለ። የጸጥታ አካላት ገብቶ አካባቢ የማረጋጋት የአካባቢ ህብረተሰብ የማወያየት ስራ፣ የሀገር ሽማግሬዎች፣ አባገዳዮች፣ ታዋቂ ግለሰቦች፣ ሃይማኖት አባቶች ደግሞ ህብረተሰቡ እንዲያወያዩትና ወደ ቀያቸው እንዲመለሱ የማድረግ ስራ ነው። በእኛ በኩል ቀያቸው ሲመለሱ ወጣቶችን በማስተባበር የፈራረሱ ቤቶቻቸውን የመጠገን የማገዝ የመደገፍ ስራ ነው የሚሰራው እንደ ክፍለ ከተማ ማለት ነው። የከተማ አስተዳደሩ ግን በቋሚነት እኒህ ሰዎች ወደ መጡበት አካባቢ እንዲመለሱ ከፍተኛ ስራ እየሰራ ነው። ቡድን አደራጅቶም ከትላንት ወዲያ ጀምሮ ቡራዩ ነው የሚገኙ።
አሁን የሚገኙበት ሁኔታ እንዴት ነው? መቼም ድንጋጤው ይኖራል። ቤተሰብ ዘመድ ያጣ ሰው አለና ስሜታቸው ምን ይመስላል? እነዚህ ተፈናቃዮች
እርግጥ ነው የስነ ልቦና መረበሽ አለ። በተለይ ህጻናቶቹ አካባቢና እናቶች አካባቢ ላይ ያስቸግራል። ይህንን
ድረተኛ ድርጅቶች ጋርና ከተማ አስተዳደሩ ባሉ ባለሙያዎች እየታገዝን በየክፍሉ የማወያ ስራ እየሰራ ነው። እንዲረጋጉ የማድረግ ስራ እየሰራ ነው። ቤተሰቦቻቸው የተጎዱባቸውም በአቅራቢያቸው እንዲታከሙ እያደረግን በበቀሌ አካባቢ ላይ ወላጆች የተጠፋፉ ህጻናት የማገናኘት ስራ ዝርዝር ሲሰራ አድርገናል። የማገናኘት ስራ እየሰራ ነው ያሉትን በዘላቂነት ደግሞ ድጋፍ የሚያስፈልጋቸው አሉ። የተለዩት ለምሳሌ ዛሬ ወደ 20 እናቶችን ለይተን በአቅራቢያችን ወደሚገኙ የእናቶችና ህጻናት ማቆያ ስፍራዎች ወስደናል። እዛ አስረክበናቸዋል። ክትትል ድጋፍ እንዲደረግላቸው ጤና ጣቢያዎችን ክላሶች በማዘጋጀት እነዚህ ሰዎች እዛ እንዲያርፉ እያደረግን ያለ ነው እና መካሪ የሽማግሌዎችን በማደራጀት ወጣቶች እንዲመጡ እያደረግን ያለ ነው።
አቶ ኢሳያስ ምህረት በመጨረሻ ለተፈናቃዮቹ ጊዜያዊ መጠለያነት የተዘጋጁት ትምህርት ቤቶች በሚቀጥለው ሳምንት ስራ እንደሚጀምሩ ገልጸው ከዚያ በፊት ግን ተፈናቃዮቹ የሚያርፉባቸው ሌሎች መጠለያዎችን ለማዘጋጀት ቀያቸው የተረጋጋ ዜጎችን ደግሞ መልሶ ለማቋቋም መንግስት ከፍተኛ እንቅስቃሴ መጀመሩን ገልጸውልናል።
አሁን ደግሞ ወደ ባህር ዳር እናቀናልና ከሶማሌ ክልል የተፈናቀሉ የአማራ ተወላጆችን ጉዳይ የሚመለከተውን ቅንብር እናደምጣለን።
ከኢትዮጵያ ሶማሌ ክልል ተፈናቅለው የመጡ ዜጎች በባህር ዳር ከተማ ድጋፍ ይደረግልን የሚል መፈክር በማሰማት ሰልፍ አድርገዋል።
የምንኖር የአማራ ክልል ተወላጆች ለደረሰብን በደልና ጥፋት የክልላችን መንግስትም ሆነ ችግራችንን ያይልን ይገባል።
ሰልፈኞቹ እንደሚሉት ከሆነ ተፈናቅለን ከመጣን ከአንድ ወር በላይ ሆኖናል። በተደጋጋሚ ወደ ክልል ርዕሰ መስተዳድር ጽህፈት ቤት በመሄድም አመልክተናል፣ ግን እስካሁን ምንም አይነት ምላሽ አላገኘንም። ያለነውም ከቤተሰቦቻችንና ከዘመዶቻችን ጋር ተጠግተን ነው ይላሉ።
አበራ ካሳሁን እባላለሁ። የመጣሁት ከኢትዮጵያ ሶማሌ ክልል ነው። አስተማሪ ነኝ። እኛ ከኢትዮጵያ ሶማሌ ክልል በገፍና በበደል በጣም ተጨፍጭፈን የወጣ ነው። ሀብትና ንብረታችን ተዘርፎ ይሁን እንጂ አሁን እዚህ መተን ምንም የክልላችን መንግስት መፍትሄ እየሰጠን አይደለም። ብዙ ጊዜ ተመላልሰናል፣ ለአንድ ወር እና ከዛ በላይ ተመላልሰናል። ግን በቀጠሮ ነው ሁሌ የምንለየው። ሌሎች ክልሎች አሉ፣ እኛ የምናውቃቸው ብዙ ትሪት የተደረጉ ክልሎች አሉ። እኛ ግን ይህ ሁሉ ሰው ተሰባስቦ አድማጭ ሰሚ ማጣት ምን ማለት ነው? እኛ ቤተሰቦቻችንን ልናግዝ ወንድሞቻችንን ልናስተምር ሲገባ እኛ ጥገኛ ሆነን አሁን በዚህ ሰዓት ስንገኝ ምንድን ነው እስኪ ያለው የአማራ ክልል ህዝብና የአማራ ክልል መንግስት ይሄን አይቶ ችግራችንን በአስቸኳይ እንዲፈታልን እንጠይቃለን። ፍትህ ለማግኘት ደግሞ የግድ ድንጋይ መወርወር የለም፣ አያስፈልግምም። አሁን መተን እዚህ ጋር እየጠየቅን ነበረ፣ ግን በአግባቡ እየተስተናገድን አይደለም።
ቁጥራችን በግምት ማወቅ ይከብዳል። በጣም በጣም ብዙ ነን። አሁን ያለነው ኦልሞስት እስከ 2000 የሚሆን ይኖራል ብዬ ገምታለሁ። ያልመጡ ሰዎች አሉ፣ መምህራኖች አሉ፣ የሕክምና ባለሙያዎች አሉ፣ ነጋዴዎች አሉ። ከዛ በብዛት ነው የተፈናቀለው። ተፈናቅሎ ግን ያለው ሜዳ ላይ ነው ያለው ሁሉ። እኛ መጠን አስተዳደር ቢሮ ውስጥ ተናግረናል። በተደጋጋሚ የሚሉን ምንድን ነው ነገ ከነገ ወዲያ ምንም አይነት መፍትሄ የሌለው ጠብ የሚል ነገር የለም። እኛ ግን ሜዳ ላይ ነው ያለ ነው። አብዛኛው ቤተሰብ ላይ ያለ፣ ግማሹ ደግሞ መኖሪያ እንኳን የሌለው አለ። እኔ ለምሳሌ ቤተሰብ ይዤ ነው የመጣሁት። ቤተሰብ አለኝ፣ ግን የት ነው የምሆነው? ቤተሰብ ይዘሽ ምን ላይ ነው የምትቀመጭው? ስለዚህ የክልሉ መንግስትም መፍትሄ አልሰጠንም። እዚህ የምታያቸው ሰዎች በሙሉ ምንም አይነት ምግብ አልቀመሱ፣ ዝም ብለው መጡ። ከየአካባቢው ማለት ነው ነው የመጡት፣ ግን ምንም ነገር የለም። ምን እንደሚያደርጉልን ልንጠይቅ ነው የመጣን። መፍትሄ የሚሰጠን አካል ኢቭን ምላሽ የሚሰጠን አካል እንኳን የለም። ገንዘባችን ተወርሷል። ለምሳሌ እኔ ሙሉ ንብረቴን ነው ትቼ የመጣሁት። ራሴን ብቻ ነው ይዤ የመጣሁት። ራሴን ብቻ ይዤ መጥቼ እንዴት ነው ተመልሼ የሚሄደው? ሄጅስ ምንድን ነው የምሰራው? በምን ንብረትስ ነው የምኖረው? እዚህ ቤተሰብ ላይ እና ከሚያውቁ ሰዎች ነው እኮ እየተመገብን ያለ ነው። ኢቭን የሎት ፍጆታ እንኳን የለንም። ሶ ይሄንን ነገር የክልሉ መንግስትና የክልሉ ህዝብ አቤት፣ እንዴት ነው ምንድነው ችግራችሁ ሊለን ይገባል ነው።
የተፈናቃዮችን ቅሬታ ይዤ ጉዳዩ ይመለከታቸዋል ወደ ተባሉት በክልሉ ርዕሰ መስተዳደር ጽህፈት ቤት የልማት ትብብር በየነ መንግስታት እና የአጎራባሽ ክልሎች ግንኙነት ከፍተኛ ባለሙያ ወይዘሮ እታገኘሁ አደምን አገኘሁ። እሳቸውም ተፈናቃዮቹ በተደጋጋሚ መምጣታቸውን አልካዱም።
የመጡ መምህራንን ያደረግነው ነገር ነበረ ካምፕ ለጊዜው ካለው መጠለያ እንዲገቡና
የምግብ አቅርቦት እንዲቀርብ አስቸኳይ ድጋፍ ይደረግ የሚል ሀሳብ አንስተንላቸው ነበር። አይተውታል። ሂደው ያዩ ሰዎችም አሉ። ከመጠለያው ጋር ትንሽ እዛ መቆየት አልፈለጉም። ወደ የቤተሰቦቻችን እንሄድ፣ ወደ የቤተሰቦቻችን ሄደን ግን እንከታተል፣ በዚህ መንገድ ድጋፍ አድርጉልን፣ መረጃዎች ማነው ኢንፎርሜሽኖች ሲኖሯችሁ ደግሞ መረጃ ስጡን በሚል ተነጋግረን ተግባብተን ሄዱት፣ ወደ የቤተሰቦቻቸው ሲሄዱ ማለት ነው። በዛ መንገድ እንደ ርዕሰ መስተዳደር ጉዳዩን ያዝነ አቀረብን። ችግሮቹ ታዩ። በምግብ ዋስትና በኩል ድጋፎች እንዲደረጉላቸው የተደረገበት ሁኔታ አለ። ጅማሮ አለ። አሁንም ደግሞ ቁጥሩ እየመጣ ነው። አንቺም እንድትይልኝ የምፈልገው በርካታ ቁጥር ዛሬም ጭምር እየመጡ ነው፣ ገና እየገቡ ማለት ነው። በተለያየ ቦታዎች ቆይተናል ነው የሚሉት። በዚህ አሁን እነሱ የሚጠይቁት አንድ ጊዜያዊ ይቺ የምግብ እንትኗን ብቻ አይደለም እየጠየቁ ያሉት፣ ዘላቂ ጥያቄ ያላቸው ጥያቄው እዚህ መመደብ አለብን ነው። ተመልሰን ወደዛ ግጭት ወደ ተፈጠረበት ክልል አንሄድም የሚል አቋም አላቸው በግልጽ።
አይ ቃልም ተገብቶልናል እያሉኝ ነበር።
ከርዕሰ መስተዳደር አኳያ እኔ በዚህ መንገድ ቃል የገባ አካል መኖሩን አላቅም። የተገባ ነው ብዬም ሀሳብ እንትን ማለት አልችልም፣ አላቅም። ይሄንን አልተገባም የሚል ሀሳብ አለኝ እንደኔ ማለት ነው። መረጃቸው ተጠናክሮ ለኃላፊዎቹ ገብቷል። ኃላፊዎቹ ተወያይተውበታል። አስቸኳይ ዕለታዊ ድጋፉ በምግብ ዋስትና በኩል እንዲተላለፍላቸው ተደርጓል። በምክትል ርዕሰ መስተዳድሩ አወያይተዋቸዋል ዛሬ ተወካዮቻቸውን ማለት ነው። በዛ መንገድ እንትኑም ተላልፎላቸው ያ እንዲፈጥን ወደዛ እነሱንም ያስገባ ናቸው ማለት ነው። ሶ በዚህ መንገድ እኔ በአጭር ጊዜ ውስጥ ዕለታዊ ችግር እንትናቸው እየተፈታ ነው። አሁን ምነግርሽ ዘላቂውን ደግሞ ክልሉ ከፌዴራሉም ጋር እየተነጋገረ ነው። በዘላቂነት የእነዚህ ሰዎች ችግር መፈታት አለበት። ዝም ብለው ቁጭ ያለ እውነቱን ለመናገር እንቅልፍ ያስወሰድሽ የሚሰሚው ድምፅ ማለት ነው። ሰው በዚህ መንገድ እየተነጋገርን ነው ከፌዴራል አካላት ጋራ። በዛ መንገድ አሁን ጤና ሚኒስቴር ዛሬ ራሱ የጤና ባለሙያዎችን ጠርቶ እያወያየ ነው አዲስ አበባ ላይ ማለት ነው። ትምህርት ሚኒስቴር እንግዲህ ይህን ያደርጋል ብለን እያሰብን ነው። ሲረጋጋ ክልሉ ከክልሎቹም ጋር ያለውን ግንኙነት አጠናክሮ በመቀጠል ፌዴራሉም ጋር አጠናክሮ በመቀጠል ለእነዚህ ዜጎች ፈጣን ምላሽና አስቸኳይ የሆነ ነገር እንዲደረግ እየተሰራ ያለ መሆኑ ነው። በዚሁ አጋጣሚ
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የኢትዮጵያና ይቅርታ፣ ቀደም ሲል የአስቴርን ሶስት ለታብራራ። እሺ፣
አሁን አስቴር ምስጋናው ከባህር ዳር መሆኗን ነው። እዛ የሚገኙ ከሶማሌ ክልል የነበሩ ተፈናቅለው የነበሩ የአማራ ክልል ተወላጆች ያለ ድጋፍ እየቆዩ እንደሆኑ እንዳሉ የገለጹበትን ዘገባ ነው ያደመጣችሁት። ምንም እንኳን የክልሉ አስተዳደር እየረዳ መሆኑን ቢገልጽም እርዳታው ግን በቂ እንዳልሆነ አምኗል በዘገባው ላይ። እናመሰግናለን አስቴር ለዘገባው።
መልካም። ወደሚቀጥለው ቅንብር መንደርደሪያ ስንሄድ የኢትዮጵያና የኤርትራ መሪዎች የሰሞኑ የጅዳ ግንኙነት ማብራሪያ ይላል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዝደንት ኢሳያስ አፈወርቂ ሰሞኑን ወደ ጅዳ ጎራ ብለው በአካባቢው እያደረጉ ስላሉት እንቅስቃሴ፣ የሰላም ንግግሮቻቸውና ሌሎችም ተግባሮቻቸው ከንጉሥ ሳልማን ቢን አብድል አዚዝ አልሳውድ የሙገሳ ሽልማት ተጠልቆላቸዋል። የተባበሩት አረብ ኤሚሬቶችም እንደዚሁ አድናቆቷን ገልጻለች። ለመሆኑ ይህ የጅዳ ግንኙነት ንግግር በአጠቃላይ ቆይታቸው ምን ነበረ? መነሻውስ ምንድን ነው ብዬ ወደ ጠቅላይ ሚኒስትሩ ጽህፈት ቤት ደውዬ ነበረ። አቶ ፍጹም አረጋን አግኝቻቸዋለሁ፣ የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ። እንደምን አሉ አቶ ፍጹም? አሜን። በቅድሚያ ለጊዜው በጣም አመሰግናለሁኝ አቶ ፍጹም። ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ሰሞኑን ጅዳ ላይ ተገናኝተው ነበርና ምንድን ነው የግንኙነታቸው ምክንያት? ለምን ጅዳ ላይ መገናኘት አስፈልጋቸው? ትርጉሙስ ምንድን ነው?
እንግዲህ ባለፈው በተባበሩት አረብ ኤሚሬት ላይ በተገናኙ ወቅት ጥሪ የተደረገላቸው በተባበሩት አረብ ኤሚሬት ክራውን ፕሪንስ አማካኝነት ሁለቱ ሀገሮች የደረሱበት የሰላም ስምምነትን አድናቆት ለመስጠት ሽልማት ለመስጠት ያሰቡ መሆኑን ገልጸውላቸው ሽልማት ሰጥተው ነበር። በዛኑ ጊዜ በነጋታው ወደ ሳውዲ አረቢያ ለመሄድ ዝግጅት ተደርጎ ነበር። ሆኖም ወደ አሜሪካ ዲያስፖራ ለማግኘት
ፕሮግራም እንዳላቸው ገልጸው መገኘት እንዳልቻሉ ስለገለጹላቸው በዛን ወቅት ወደ ሳውዲ አረቢያ መሄድ አልቻሉም። ስለዚህ ሁለቱም ሀገሮች በተከታታይ ለኢትዮጵያና ኤርትራ ለደረሱት አስመራ ላይ ለደረሱት የሰላም ስምምነት ሽልማት ለመስጠት ልክ አንዳንድ ሽልማት ለመስጠት የሚፈልጉ ተቋማት እንዳሉ ሁሉ አንዳንዶች ደግሞ በምስጋናና በአድናቆት እንደሚገልጹት ሁሉ ያንን ሽልማት አካባቢው ሰላማዊ መሆኑም እነዚህ ሀገሮች ለምሳሌ ሳውዲ አረቢያ የቀይ ባህር ጅዳ ወደብ ያለበት መሆኑ የአካባቢ ሰላም መሆን እነሱንም ተጠቃሚ እንደሚያደርጋቸው ስለሚያምኑ እንደሆነ ነው።
ሁለቱ መሪዎች ጅዳ ላይ እንደተገናኙ ሲወጡ የነበሩት ዘገባዎች ፕሬዚደንት ኢሳያስና ጠቅላይ ሚኒስትር አብይ የሰላም ስምምነት ተፈራረሙ የሚሉ ነበሩና አስመራ ላይ ተደርጎ ከነበረው ስምምነት የተለየ ስምምነት ተፈርሟል እንዴ? ጅዳ ላይ
አልተፈረመም።
ምንድን ነው በሰነድ ደረጃ የወጣው ከጅዳ ስብሰባ?
እንግዲህ በአስመራ ላይ ጠቅላይ ሚኒስትሩ በተገኙ ጊዜ ባለ አምስት ነጥቦች የሰላም ስምምነት ተፈርሟል።
ያስታውሱኛል እነዛን አምስት ነጥቦች አቶ ፍጹም?
የመጀመሪያው በሁለቱ ሀገሮች ላይ የጦርነት ጉዳይ ሙሉ ለሙሉ እንዳከተመለት የሚገልጽ ነው። ሁለተኛው በንግድና ኢንቨስትመንት በወደብ ልማትም ሁለቱ ሀገሮች እንዲሁም ሌሎች አብረዋቸው ሊሰሩ ፈቃደኛ የሆኑ ሀገሮች ካሉ በጋራ በመሆን ለማልማት የተዘጋጁ መሆኑን የሚገልጽ ነው። ሌላው ሁለቱ ሀገሮች በተለያዩ ዘርፎች በንግድና ኢንቨስትመንት ብቻም ሳይሆን በቱሪዝምም፣ በማህበራዊ ልማትም፣ በሌሎች ሴክተሮች ልማትም ተባብረው ለመስራት ከዚህም አልፈው በጸጥታ ዘርፍም በጋራ ጸጥታ ትሬቶችን ለመከላከል የወሰኑ መሆናቸውን የሚገልጽ ነው። ከአካባቢው ሀገሮች ማለትም በአፍሪካ ቀንድ ዙሪያ ካሉ ሌሎች ሀገሮች ጋራ በመተባበር በኢኮኖሚ የመተሳሰር ለዛ ደግሞ ሲባል አስቀድሞ ሰላማቸው አካባቢ ላይ እንዲረጋገጥ የማድረግ የመጨረሻው አምስተኛው ማለት ነው። ከነዚህ ሁለት ሀገሮች ከኢትዮጵያና ከኤርትራ ጋር ማለት ነው ተባብሮ ለመስራት ዝግጁ የሆኑ ሌሎች ወገኖች ጋር አብሮ ለመስራት ሀገራዊ ይሁን አካባቢያዊ ደህንነት ለመስራት ዝግጁ ከሆኑት ጋር ተባብሮ ለመስራት ያለመ ነው። እነዚህ ናቸው የነበሩት። አሁን እነዚህ እንደተጠበቁ ናቸው። የተለየ ሌላ የተነሳ ነገርም የለም። በዚህኛው ላይ ስምምነት ተብሎ የገባው ሰነድ ላይ የተመለከትኩት የወደብ ልማትንም እንደገና የኢንዱስትሪ ፓርኮች ልማትንም የስፔሻል ኢኮኖሚ ዞን ልማትን ሁለቱ ሀገሮች በሚመርጧቸው ቦታዎች አብሮ ለማልማት ፍላጎትም ያላቸው መሆኑ የሚገልጽ ነገርም ተጨምሮበታል።
እና ከጅዳው ስብሰባ ጋር ወይም ግንኙነት ጋር የሚያገናኘው ወይም የተነሱ ትኩረት የተሰጣቸው አካባቢዎች አሉ? በዚህ ላይ
የተነሱ አካባቢዎች የሉም። ያው ሁለቱ ሀገሮች ተስማምተው የሚመርጧቸው ቦታዎች ሰብ ከሆነ ምጽዋም ከሆነ ሌላ ቦታ ከሆነ በዋነኛነት ከወደብ ልማት ጋር ስናስብ እነዚህ ሁለት ቦታዎች መነሳታቸው አይቀርም። አካባቢው ከጦርነት ቀጠና ወጥቶ የልማት የሰላም ቀጠና ሲሆን በልማት ምቹ መሆኑን የተመለከቱ ይመስለኛል። እነዚህ የተባበሩት አረብ ኤሚሬትና የሳውዲ አረቢያ መንግስታት በትብብር እየሰሩ ከመሆናቸው ጋር ተያይዞ ይህን አካባቢ ኢትዮጵያና ኤርትራን ጨምሮ ሌሎች ደግሞ ወደፊት ከነዚህ ጋር ሊተባበሩ የሚችሉ ሀገሮችን ለምሳሌ ሶማሊያም፣ ጅቡቲም፣ ሌሎችም ሀገሮች ወደዚህ ህብረት ውስጥ ሊመጡ እንደሚችሉ የሚያሳዩ ነገሮች አሉ። ሪጅኑ በአጠቃላይ የሰላም ቀጠና ሆኖ የልማትም ቀጠና ጭምር ሆኖ እንዲቀጥል እነሱም ደግሞ እንደ ሀገር የጋራ ተጠቃሚ ሆኖ የሚሄጡበትን ሁኔታ አስቀድሞ ኦፖርቹኒቲን እያዩ እንደሆነ ነው የሚገምተው።
እንግዲህ ይሄ አካባቢ የሰላም ቀጠና እንዲሆን የሁሉም ወገኖች በአካባቢው ያሉ ወገኖች ፍላጎት ቢሆንም በሌላ በኩል ደግሞ የተለያዩ የፖለቲካ ተንታኞችና ምሁራን የሚያነሱት ነጥብ አለ። በአሁኑ ጊዜ በተለይ የመን ውስጥ በሳውዲ አረቢያ የሚመራ ኃይልና የተባበሩት አረብ ኤሚሬቶችም ከዋና ዋና ተዋናዮች አንዷ የሆኑበት ጦርነት እየተካሄደ ነው ያለው። ይሄ በዚህ በአረብ ልሳነ ምድርና በአካባቢው በተለይ በምስራቅ አፍሪካ ፖለቲካ ላይ ጫና እንደሚያሳድር እየተናገሩ ነው እና በተለይ ኤርትራ ደግሞ በዛ ጥምረት ውስጥ የተወሰነ አስተዋጽኦ ያላት ተሳትፎ ያላት ሀገር ነች። ኢትዮጵያን ወደዚያ ግንኙነት ይሄ በተለይ ከፋርስ ባህረ ሰላጤ በራቀ ሁኔታ ከኢራን በራቀ ሁኔታ ባለ ግንኙነት ውስጥ ሊከታት የሚችል እንቅስቃሴ ነው የሚሉም አሉና ምንድን ነው የሚሉት እርሶ አቶ ፍጹም በዚህ አካባቢ በዚህ ነጥብ ላይ?
ይህንን ሀሳብ ለፖለቲካ ተንታኞቹ ተዋለው። በኢትዮጵያ በኩል ግን ከገለጽኩት ስምምነት የወጣ ወይም ደግሞ ቅድም ከገለጽኩት የተለየ ነገር በጅዳ ወይም በአቡዳቢ በነበሩ መድረኮች ላይ አልተ
አቶ ፍጹም አረጋን አመሰግናለሁ። ይቀጥላል ንግግራችን። በነገው ምሽት ጠብቋቸው ለቀሪ ጥያቄና መልሶች። ተንታኝም ይዘን እንመለሳለን። ዝግጅታችን ለዛሬ በዚሁ ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም ስናስተናግዳቸው ቆየ ነው። ሰሎሞን አባተና አዲሱ አበበነን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። ጤና ይስጥልኝ።